ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 59 ላይ ከዋሽንግተን ዲሲ የሚያስተላልፍላችሁ የዛሬ ማክሰኞ ነሐሴ 16 2015 ዓ.ም ስርጭታችን ጀመረ። በመቶ የሚቆጠሩ ኢትዮጵያውያን ፍልሰተኞች በሳውዲ ድንበር ላይ ተገድለዋል መባሉን በጋራ እንደምትመረምር ኢትዮጵያ አስታወቀች።
This report, they fired on us like rain.
ይህ ጥይት እንደዝናብ አወረዱብን የሚለው ሪፖርት በሳውዲና የመን ድንበር ላይ የተፈጸመን የጅምላ
በኢትዮጵያውያኑ ላይ የደረሰውን ሰብአዊ መብት ረገጣ የቃኘውን ሪፖርት ጻፊና በድርጅቱ ተመራማሪ የሆኑት ናዲያ ሃርድማንን ነው ቀደም ብለን የሰማናቸው ከሂውማን ራይትስ ዎች ድርጅት። ዝርዝሩ ጉዳይ በምሽቱ ስርጭታችን ተካትቷል። እኒህና ሌሎች ቀጠናዊ፣ ዓለም አቀፍና አህጉራዊ ዘገባዎች ይደመጣሉ። ጤና ይስጥልን፣ እንደምን አምሽታችኋል? ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በቅንብሩ እስከ ምሽቱ አራት ሰዓት ድረስ አብሮን ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። አብራችሁ እንድታመሹ እየጋበዝን አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። አሉላ ከበደ ይቀጥላል።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን ባጫጭሩ። የትግራይን ክልል መንሻ ያደረገውን ጦርነት ተከትሎ በአወዛጋቢው የወልቃይት አካባቢ በአማራ ክልል የተመሰረቱ አስተዳደሮች ህገወጥ በመሆናቸው እንዲፈርሱ እየተደረገ ነው አለ የኢትዮጵያ መከላከያ ሚኒስቴር። የአፍሪካ ህብረት ህገ መንግስታዊ ስርዓቷን መልሳት ተግባራዊ እስክታደርግ ኒጀርን ከድርጅቱ አገደ። በሱዳን ጦርነት ከተቀሰቀሰበት ጊዜ አንስቶ 500 ህጻናት በረሃብ መሞታቸው ተነገረ። ኢራን እስራኤል ድረስ መድረስ ይችላል ያለችውን ተዋጊ ሰው አልባ አውሮፕላን ሰራዋለች የሚሉት ይገኙበታል። አሁን ወደ ዝርዝሩን ዘልቃለን። የትግራይን ክልል መንሻ ያደረገውን ጦርነት ተከትሎ በአወዛጋቢው የወልቃይት አካባቢ በአማራ ክልል የተመሰረቱ አስተዳደሮች ህገወጥ በመሆናቸው እንዲፈርሱ እየተደረገ ነው አለ የኢትዮጵያ መከላከያ ሚኒስቴር። የትግራይን ክልል መንሻ ያደረገውን ጦርነት ተከትሎ አወዛጋቢ የወልቃይት አካባቢ በአማራ ክልል የተመሰረቱ አስተዳደሮች ህገወጥ በመሆናቸው እንዲፈርሱ እየተደረገ ነው ያሉት የኢትዮጵያ መከላከያ ሚኒስትር ዶክተር አብርሃም በላይ ናቸው። ሚኒስትሩ የአሸንዳ በዓልን አስመልክቶ በፌስቡክ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከአወዛጋቢ አካባቢ የተፈናቀለውን ህዝብ በተደራጀ መልኩ በቅርቡ ወደ ቀዬው ለመመለስ እየተሰራ ነው ብለዋል። ዶክተር አብርሃም ህገወጥ ሲሉ የጠሯቸውን አስተዳደሮች የማፍረስና ሌላ የታጠቀ ኃይል እንዳይኖር የማድረግ ስራ በመከላከያ ሰራዊት እየተፈጸመ ነው ያሉት፣ በምትኩም ወደ ቀዬው የሚመለሰው ህዝብ መሪዎቹን በቀጥታ ይመርጣል ሲሉ ተናግረዋል። ህዝቡ ዝግጁ ሲሆን በፕሪቶሪያው የሰላም ስምምነት መሰረት ጥያቄ በሚነሳባቸው የትግራይ አካባቢዎች በህገ መንግስቱ እንደተደነገገው በሪፈረንደም ለመፍታት እንደሚሰራም ሚኒስትሩ አመልክተዋል። ከህግና ከስርዓት ውጪ በጉልበት የሚንቀሳቀስ አካል ካለ የፌዴራሉ መንግስት የጀመረውን ህግ የማስከበር ተግባር አጠናክረው ይቀጥላል ሲሉ ዶክተር አብርሃም ተሰምተዋል። በጉዳዩ ላይ ከአማራ ክልልና ከፌዴራሉ መንግስት ተጨማሪ አስተያየትና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከጦርነቱ በኋላ የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የሚለውን ጨምሮ የተለያዩ ወረዳዎችና አስተዳደሮችን ማቋቋሙ ይታወቃል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳደርና የሰላምና የጸጥታ መምሪያ ኃላፊ መሆናቸው የተነገረው ኮሎኔል ደመቀ ዘውዱ በጉዳዩ ላይ ምላሽ እንዲሰጡን በእጅ ስልካቸው ላይ ብንደውልም ለጊዜው ስልካቸው ስለማይነሳ ምላሻቸውን ማካተት አልተቻለም። ወደ ዓለም አቀፍ ዘገባዎች ስናልፍ የአፍሪካ ህብረት ህገ መንግስታዊ ስርዓቷን መልሳ ተግባራዊ እስክታደርግ ኒጀርን ከድርጅቷ እንዳገዳት አስታወቀ። ባለፈው ወር በኒያሚ የተካሄደው መፈንቅለ መንግስት ተከትሎ የአፍሪካ ህብረት በዚያች ሀገር ህገ መንግስታዊ ስርዓት እውን እስኪሆን ድረስ ከሁሉም ተቋማቱና ከማናቸውም የአህጉራዊ ድርጅት እንቅስቃሴዎች ነው ያገዳት። 55 አባላት ያሉት ምክር ቤት ውሳኔውን ያሳለፈው የኒጀር አማጺ ወታደሮች ባለፈው ወር በዲሞክራሲያዊ መንገድ የተመረጡትን የአገሪቱን ፕሬዝዳንት በኃይል ከስልጣን ካስወገዱና በፍጥነትም የመንግስቱን ስልጣን ተቆጣጥረው አብዛኞቹን የውይይት ጥረቶችም ውድቅ ካደረጉ በኋላ ነው። ይበንዲ እንዳለ ፕሬዝዳንት መሐመድ ባዙም ባለቤታቸውና ልጃቸው አሁንም በዋና ከተማይቱ በሚገኘው መኖሪያቸው ኒያሚ በቆም እስር ላይ መሆናቸው ይታወቃል። በሱዳን ጦርነቱ ከተቀሰቀሰበት ጊዜ አንስቶ 500 ህጻናት በረሃብ መሞታቸው ተነገረ። ባለፈው የሚያዝያ ወር ጦርነቱ ከተቀሰቀሰበት ጊዜ አንስቶ በዋና ከተማይቱ ካርቱም መንግስት በሚያስተዳድረው የህጻናት ማሳደጊያ ውስጥ የሞቱትን ከ20 በላይ ህጻናት ጨምሮ በመላዋ ሱዳን ቁጥራቸው 500 የሚደርስ ህጻናት በረሃብ አልቀዋል ሲል አንድ ዓለም አቀፍ የረድኤት ቡድን ዛሬ አስታውቋል። ዓለም አቀፉ የህጻናት ድርጅት Save the Children እንዳመለከተው በሱዳን የነበሩትን 57 የመገበያ ማዕከላቱን ለመዝጋት ከተገደደበት ጊዜ አንስቶ ከ31 ሺህ በላይ ህጻናት የምግብ እጥረት ለሚያስከትላቸውና ሌሎች ተዛማች በሽታዎች ተጋልጠው የህክምና እርዳታ ይሻሉ ብሏል። በሱዳን መንግስት ኃይሎችና በተቀናቃኙ ፈጥኖ ደራሽ ወታደሮች መካከል ለወራት የዘለቀውን ውጥረትና ባለፈው ሚያዝያ 7 2015 የተከሰከሰውን ውጊያ ተከትሎም ወደ ለየለት የርስ በርስ ጦርነት ያመራው ግጭት ካርቱምንና ሌሎች ከተሞቿን የጦር አውድማው ሲያደርግ አብዛኛውን ነዋሪም ውሃና መብራት አልባ እንዲሁም የሀገሪቱን ጤና አጠባበቅ ስርዓት በአንጻሩ ሊፈርስ ከመችልበት አፋፍ ማቃረቡም ተዘግቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ኢራን እስራኤል መድረስ ይችላል ያለችውን ተዋጊ ሰው አልባ አውሮፕላን ሰራዋለች። የኢራን መከላከያ ሚኒስቴር ቴህራን በብርቱ ጠላትነት ከምትፈርጃት እስራኤል መጓዝ ይችላል ያለችውንና ለ24 ሰዓታትም ሳይቋረጥ መብረር የሚችል የዩናይትድ ስቴትስን MQ-9 ሪፐር የመሰለ ሰው አልባ አውሮፕላን ይፋ አድርገዋል። ሙሃጀር 10 የተባለውን የዚህን ሰው አልባ አውሮፕላን ፎቶግራፍ የኢራኑ መንግስታዊ ዜና ወኪል ኢርና በዛሬው ዕለት እትሙ ለይታ አብቅቷል። ሙሃጀር 10 በፋርስ አነጋገር ስደተኛ ማለት ሲሆን እስላማዊቱ ሪፐብሊክ እንደ አውሮፓውያን አቆጣጠር ከ1985 አንስቶ ስትሰራቸው ከነበሩት ሰው አልባ አውሮፕላኖች አይነት ውስጥ የሚመደብ መሆኑም ተገልጧል። ኢራን ካሁን ቀደም የአሜሪካን ሰው አልባ አውሮፕላኖች ስብርባሪ ይዛ ማስቀረቷ ቢታወቅም የዩናይትድ ስቴትስን ጀነራል አቶሚክስ ቴክኖሎጂ ተጠቅማ ሙሃጀርን ስለመስራቷ ግን የሚያረጋግጥ ምንም አይነት መረጃ የለም። በሌላ ተያያዥ ዜና ሰሜን ኮሪያም ባለፈው የሐምሌ ወር በተመሳሳይ ይህንኑ የዩናይትድ ስቴትስን ሪፐርን የመሰለ ሰው አልባ አውሮፕላን መስራቷን አሳይታለች። ይህም ምናልባት አፈበራረኩን ከሚያሳዩና በይፋ ማግኘት ከሚቻሉ መረጃዎች ንድፉ ወስዳ ሊሆን ይችላል የሚል ግምት ማሳደሩም የሚታወስ ነው። በሌላ ዜና ሴኔጋል ስደተኞችን አሳፍራ በማዕበል ስትናጥ ከነበረችው ጀልባ በህይወት የተረፉ ሰዎችን ወደ ሀገር መለሰች። የተሳፈሩባት ጀልባ የነበራት ነዳጅ በማለቁ በአትላንቲክ ውቅያኖስ ላይ ለሳምንታት በማዕበል ከወዲህ ወዲያ ስትናጥ ከቆየች በኋላ ባለፈው ሳምንት ከኬፕ ቨርዲ የባህር ዳርቻ በነፍስ አድን ሰራተኞች ከሞት የተረፉት 37 ፍልሰተኞች የሴኔጋል ባለስልጣናት ወደ ሀገራቸው መልሰዋቸዋል። አብዛኞቹ የአሳ አጥማጆች መኖሪያ ከሆነችው ፋስፖይ የተባለች መንደር የተነሱ መሆናቸው ከተነገረውና በህይወት ለመትረፍ ከበቁት ተሳፋሪዎች አንዳንዶቹ በደረሰባቸው እንግልት በእጅጉ በመዳከማቸውና በመጎዳታቸው ተነስተው መቆም ስላልቻሉ በሰው ድጋፍ በሚሽከረከሩ አነስተኛ አልጋዎች ተደርገው ከአውሮፕላን እንዲወርዱ ተደርገዋል። ሐምሌ 3 2015 ዓመተ ምህረት ከሴኔጋል የተነሳችውን ጀልባ የተሳፈሩት 101 ሰዎች በየጊዜው ከምዕራብ አፍሪካ የባህር ዳርቻ በመነሳት የካናሪ ደሴቶችን አቋርጠው ስፔን ለመግባት እጅግ አደገኛውን ጉዞ ከሚጀምሩትና ለከፋም አደጋ ከሚዳረጉ አያሌ አፍሪካውያን ስደተኞች ውስጥ ናቸው። በመጨረሻም በኒጀር የኤሌክትሪክ ኃይል መቆራረጥ በክትባት ክምችት ላይ አደጋ ደቅኗል ተባለ። የተባበሩት መንግስታት ድርጅት በኒጀር በተፈጠረው የኤሌክትሪክ አቅርቦት መቆራረጥ የተነሳ በሚሊዮኖች የሚቆጠሩ የክትባት ክምችት እንዳይበላሽ ለማድረግ ለኤሌክትሪክ ኃይል ማመንጫ ጄኔሬተሮች ያስፈልግ ከነበረው በ20 እጥፍ የሚበልጥ ገንዘብ እያወጣ መሆኑ ተገልጧል። የኒጀር ፕሬዝዳንት በፕሬዝዳንታዊ ጥበቃ አባላት መፈንቅለ መንግስት ካካሄዱባቸው በኋላ በሀገሪቱ ላይ የተጣሉትን ጠንካራ የምጣኔ ሀብት ማዕቀቦች ተከትሎ የኤሌክትሪክ ኃይል እየተቆራረጠ መሆኑ ተመልክቷል። ኒጀር ከ90% የኤሌክትሪክ ኃይሏን የምታገኘው ከጎረቤቷ ከናይጄሪያ ሲሆን በፈንቅለ መንግስቱን ተከትሎም የክልሉ ሀገሮች የምጣኔ ሀብት ትብብር ኤኳስ በጣለው ማዕቀብ ናይጄሪያ ታቀርብ የነበረውን የተወሰነውን የኤሌክትሪክ ኃይል ማቋረጧ ይታወቃል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 16 2015 ዓ.ም ዝግጅታችንን ነው ያዳመጣችሁ የምትገኙት ከአሜሪካ ድምጽ። በምስልና ድምጽ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋም አብረውናሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ በመደመጥ ላይ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው የምትፈልጉ ካላችሁ 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ለቱ አበይ ዘገባ እንሻገር። የሳውዲ ድንበር ጠባቂዎች ህጻናትና ሴቶችን ጨምሮ በመቶዎች የሚቆጠሩ ኢትዮጵያን ፍልሰተኞችን መግደላቸውን ሂዩማን ራይትስ ዎች ትናንት ባወጣው ሪፖርቱ ማስተዋወቁን ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ከሳውዲ መንግስት ጋር በመሆን ድርጊቱን በአስቸኳይ እንደሚመረምር አስታውቋል። አሜሪካ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ክሱ አሳሳቢ ነው ሲሉ ምርመራ እንዲደረግ ጥሪ አድርገዋል። የሳውዲ መንግስት በበኩሉ ክሱ መሰረት የሌለው ነው ብሏል። ከተለያዩ ምንጮች የተገኙ ዘገባዎችን እንግዶ ወልዴ እንደሚከተለው አቀናብሯቸዋል።
የሰብአዊ መብት ቡድኑ 73 ገጾችን በያዘው ሪፖርቱ እንዳለው ኢትዮጵያውያኑ ፍልሰተኞች የተገደሉት በከባድ መሳሪያና በቅርብ ርቀት ተኩስ ነው። ካለፈው ዓመት መጋቢት ወር እስካለፈው ሰኔ ድረስ ከየመን ወደ ሳውዲ ለመግባት የሞከሩ 38 ኢትዮጵያውያን እንዲሁም 4 የሚሆኑ የፍልሰተኞቹ የቤተሰብ አባላትንና ጓደኞቻቸውን ማነጋገሩን Human Rights Watch ገልጾ ነበር። የሪፖርቱ ጸሐፊና በድርጅቱ ተመራማሪ የሆኑት ናዲያ ሃርድማን ስለ ሪፖርቱ የሚሉት አለ።
This report they fired on us like rain.
ጥይት እንደዝናብ አወረዱብን የሚለው ሪፖርት በሳውዲና የመን ድንበር ላይ የተፈጸመን የጅምላ ግድያ የሰነደ ነው። እልቅና ስፋት ያለው ምርመራ አድርገናል። የሳውዲ የድንበር ጠባቂዎች ከየመን ወደ ሳውዲ ሊገቡ በመከሩ ፍልሰተኞችና ጥገኝነት ጠያቂዎች ላይ ከባድ መሳሪያ ተኩሰዋል። በቅርብ ርቀትም ተኩሰውባቸዋል።
ናዲያ ሃርድማን በተጨማሪም ድርጅቱ ላለፉት 10 ዓመታት በድንበሩ ላይ ይፈጸማል ያለውን ግድያ በተመለከተ መረጃዎችን ሲሰበስብ እንደቆየ ይናገራሉ።
Human Rights Watch, we've been documenting killings at the border by Saudi.
እንደ አውሮፓውያን የዘመን አቆጣጠር ከ2014 ጀምሮ ድንበሩ ላይ የሳውዲ የወሰን ጠባቂዎች ፍልሰተኞችንና ጥገኝነት ጠያቂዎችን ይገድሉ እንደነበረ Human Rights Watch ሲሰነድ ቆይቷል። እነዚህ ግን በአብዛኛው አልፎ አልፎ ይከሰቱ የነበሩ ናቸው። ባለፉት ጥቂት ዓመታት ግን በከፍተኛ ደረጃ ጨምሯል። ካነጋገርኳቸው ሰዎች እንደተረዳሁት 28 ጊዜ ከባድ መሳሪያ ተተኩሷል።
አስከሬኖችን፣ የተጎዱ ሰዎችን፣ የቀብር ጉድጓድ ቁፋሮን የሚያሳየውና በሰብአዊ መብት ድርጅቱ ከሪፖርቱ ጋር ተያይዞ የቀረበውን ተንቀሳቃሽ ምስል በግሉ እንደመረመረ የሮይተርስ ዜና ወኪል አስታውቋል። በድጋሚ ናዲያ ሃርድማን።
But it is really treacherous and difficult, so much so that generally
አስቸጋሪና አደገኛ መንገድ ነው። ለኔ ከተላኩትም ሆነ በሌሎች ወገኖች በተለቀቁት ቪዲዮዎች እንዳየነው በህገወጥ የሰው አስተላላፊ የተመሩ አንድ መስመር ይዘው ወደ ሳውዲ ለመግባት የሚጓዙ ኢትዮጵያውያን ይታያሉ።
አንድ ስማቸውን ያልጠቀሱ የሳውዲ ባለስልጣን ትናንት በኢሜይል ለመንግስታቸው ሚዲያ በሰጡት መልስ የሰብአዊ መብት ድርጅቱ ክስ መሰረተ ቢስና በአስተማማኝ ምንጮች ያልተደገፈ ነው ብለዋል። ናዲያ ሃርድማን በበኩላቸው ትክክለኛ ቁጥርን ለማግኘት አስቸጋሪ ቢሆንም የሟቾችን ብዛት በተመለከተ በጥንቃቄ እንደተሰራ ይናገራሉ።
የዚህ ጥናት አንዱ ተግዳሮት የነበረው ትክክለኛ ቁጥሩን ማረጋገጥ ነበር። እኛ ጥንቃቄ ለማድረግ ቢያንስ በመቶዎች ምናልባትም በሺህ የሚቆጠሩ ፍልሰተኞች እንላለን። ሰዎች በብዛት በቡድን በመሆን እንደሚጓዙ ይነግሩኛል። ለምሳሌ 150 ሆነው እንደተጓዙ ግን 7 ብቻ እንደተረፉ ይነግሩኛል። ይህን ሰዎች የሚነግሩንን ቁጥር ማረጋገጥ ለኛ በጣም አስቸጋሪ ነው። ለዚያም ነው በጥንቃቄ ቢያንስ በሺህ የሚቆጠሩ የምንለው። ነገር ግን ሰዎች እንደነገሩኝ በጅምላ ሜዳ ላይ የተገደሉ እንዳዩ፣ በተራራማው አካባቢ አስከሬን በየቦታው ተጥሎ እንደተመለከቱ ነግረውኛል። ሰውነታቸው ሁለት ቦታ የተቆረጠ አስከሬኖችን እንዳዩም ነግረውኛል።
በመብት ድርጅቱ ቃለ መጠይቅ የተደረገላትና ከኦሮሚያ ክልል የሆነች አንድ የ20 ዓመት ዕድሜ ያላት ሴት የድንበር ጠባቂዎቹ ይዘው የለቀቋቸው ፍልሰተኞች ላይ ተኩስ ከፍተዋል ስትል ትናገራለች። ጥይት እንደ ዝናብ አወረዱብን ባስታወስኩት ቁጥር አለቅሳለሁ ብላለች። ከዚህ በፊት ወደ ሳውዲ አረቢያ ለመግባት ሞክሮ የነበረውና አንድ ግሩን ያጣው ኢትዮጵያዊ ሙስጠፋ ሶፊያን መሐመድ ይናገራል።
ጅረኝም ፎየሳ እስራኤል ልጅ ጅሬ ማቲ ኸየል ልጅ ጅሬ የትመን
ከሁለት ዓመት በፊት የኔንም ሆነ የቤተሰቤን ህይወት ለመለወጥ በጅቡቲ አድርጌ ሳውዲ ገባሁ። ባዶ እጄንና አንድ ግሬን አጥቼ ተመለስኩ።
ገረናማ ፍርተምሽ ሸኒ ተወጃነ
ጥራችን 45 ነበር። የተረፈነው ግን 3 ብቻ ነን። ይህን በተመለከተ እርግጠኛ ነኝ። የተረፉትን ደውዬ አናግሬያለሁ። ሌሎችን ግን ማግኘት አልቻልኩም። ምን እንደገጠማቸው የሚያውቀው አምላክ ብቻ ነው።
ጅቡቲ ደርበሚያው ዱረረት ወረገመነ
ካለማቋረጥ ይተኩሱ ነበር። እናም ሰማይ ወደቀብኝ መስሎኝ ነበር። ድምጹ እንዴት አስደንጋጭ እንደነበረ መግለጽ አልችልም። ከፊትም ከኋላም ነበር የሚተኮስብን። መጀመሪያ ህልም እያለምኩ መስሎኝ ነበር። አይኔን ማመን አልቻልኩም። ተዟዙሬ ስመለከት እግሬን እንዳጣዋወቅኩ
ሐናፉ ቢያረባ ደሙን ደጎንጎረ ጉዳዳ ለምን ኦሶን አርኩ ሰገለ ኺዮሶ ደገውዮ ደም
ወደ ሳውዲ ለመሄድ የምታስቡ ኢትዮጵያውያን እባካችሁ እኔን ተመልከቱ። የጥይት ዘናብ ነው የሚጠብቃችሁ። እኔን አይታችሁ ተማሩ።
የኢትዮጵያ ውጭ ጉዳይ ሚኒስቴር ቀድሞ ትዊተር አሁን ኤክስ በተሰኘው ማህበረ ገጽ ላይ እንዳስታወቀው መንግስት ከሳውዲ ባለስልጣናት ጋር በመሆን ድርጊቱን እንደሚመረምር አስታውቋል። ምርመራው እስከሚጠናቀቅ በዚህ ወቅት አስፈላጊ ያልሆነ ግምታዊ ንግግር ከማድረግ እንድንቆጠብ እንመክራለን ብሏል የውጭ ጉዳይ ሚኒስቴሩ። አሳዛኙ ክስተት ቢፈጠርም ሁለቱ አገሮች ለረጅም ጊዜ የቆየ ግሩም ግንኙነት አላቸው ሲል ሚኒስቴር መስሪያ ቤቱ አክሏል። የሳውዲ የረጅም ጊዜ አጋር የሆነችው አሜሪካ በበኩሏ በክሱ ላይ ግልጽና ጥልቀት ያለው ምርመራ እንዲደረግ ጥሪ አድርጋለች። ሪፖርቱ እንዳሳሰበው የገለጸው የአውሮፓ ህብረት ጉዳዩን በተመለከተ ከሳውዲ አረቢያና በየመን ስፋት ያለውን አካባቢ ከሚቆጣጠሩት ከሁቲ አማጽያን ጋር እንደሚነጋገር በቃል አቀባዩ ፒተር ስታኖ በኩል ማስታወቁን የኤኤፍፒ ዘገባ አመልክቷል። የኢትዮጵያ መንግስት ጉዳዩን ከሳውዲ ጋር ሆኖ ሊመረምር ማስታወቁን በመልካም እንቀበለዋለን ብለዋል የህብረቱ ቃል አቀባይ። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ በበኩላቸው ሪፖርቱን እጅግ አሳሳቢ ሲሉ ገልጸው ይህን ከባድ ያሉትን ክስ ማረጋገጥ ግን አስቸጋሪ እንደሚሆን ተናግረዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። ቀደም ብላችሁ ሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂዎች መካከል በተስፋፋው ግጭት በሰሜን ሸዋ ዞን ኤፍራታ ግድም ወረዳ በማጀቴ ከተማና በዙሪያው እንዲሁም በደቡብ ወሎ ዞን ወግዲ ወረዳ ወግዲ ከተማና አካባቢው ጉዳት መድረሱን ነዋሪዎች ገለጹ። ከ15 ቀናት በፊት በወግዲ ከተማ አካባቢ በነበረው ውጊያ የደረሱበት የማይታወቅ ሰዎች ስለመኖራቸውና ነዋሪው በጸጥታ ስጋት በመንግስታዊ አገልግሎት እጦትና በኑሮ ውድነት እንደተቸገረም አስተያየት ሰጪዎች አመልክተዋል። የወረዳው መንግስታዊ መዋቅር ለጊዜው አገልግሎት እየሰጠ ባለመሆኑ ደረሰ ስለተባለው ጉዳት ተጨማሪ መረጃ ለማግኘት አልተቻለም። ከአማራ ክልልና ፌዴራል መንግስት ኮሙኒኬሽን ኃላፊዎች ምላሽ ለማግኘት ያደረግነው ሙከራም በተመሳሳይ አልተሳካም። መስፍንና አራጊ ዝርዝሩን ይዟል።
በአማራ ክልል ሰሜን ሸዋ ዞን በኤፍራታ ግድም ወረዳ በማጀቴ ከተማ አካባቢ ባለፈው ቅዳሜ በተከሰከሰው ውጊያ ሰላማዊ ሰዎች የሞትና የአካል ጉዳት እንደደረሰባቸው ስማቸውን ከመግለጽ የተቆጠቡ የከተማዋ ነዋሪ ተናግረዋል።
ከተማ ውስጥ 4-5 ሙቷል። ትልቅ ሰውዬ ግቢያቸውን የተገደሉት አንዱ እብድ ነው ብሎ ሲሄድ እብዱን የተገደሉ እንደዚሁ ቁስለኞችም አሉ። የተወሰነ ወደ 6-7 አካባቢ ያለ የታወቀ ወደዚያ ጫካም ውስጥ ስለሆነ ለማንሳትም አልተቻለም።
ስማቸውን ከመግለጽ የተቆጠቡ የሕክምና ባለሙያም ከትናንት ወዲያ ቅዳሜ ነሐሴ 14 ቀን 2015 ዓ.ም በጥይት ተመተው ወደ ጤና ጣቢያ ለመጡ ሰዎች ሕክምና ስለመሰጠቱ አረጋግጠዋል።
እንትንም አግኝተዋል። እዚህ በጤና ጣቢያ ደረጃ ማለት እስከ 5 6 ሰዎች እኛ ጋር መጥተዋል። እነሱን ህክምና ፈተን የመጀመሪያ እርዳታ እንደውም እዛው ላይ አድሮ የተገኘ ልጅ ነበር ተመቶ በህይወት ተገኝቶ አሁን ወደ በሲ ሪፈራል ሆስፒታል ምንልከው መኪና ምናምን አስተካክለን ብለናል። አሁን ባውንስ አጥተን ማለት
አስቴ ሰጪው አድሮ የተገኘው ሰው ወደ ደሴ ሪፈራል ሆስፒታል ለከፍተኛ ህክምና እንደተላከ ዘግይተው ገልጸዋል። ጉዳት የደረሰባቸውን በፍጥነት በህክምና ለመርዳት ውጊያው ያስከተለውን ተጽዕኖ የህክምና ባለሙያው ሳይጠቁሙ አላለፉም።
አብዛኛውን ወደኛ ተቋም እንኳን ለማምጣት በጣም አስቸጋሪ ነው ማለት ከወደቀበት ላይ አንስቶ ወደኛ ጋር እስከሚደርስ ድረስ ብዙ ችግር አለ። ከአንድ ቀን በኋላ ከ24 ሰዓት በላይ ቆይቶ ነው የተነሳው እንደደረሰው ማለት ነው። እና በአንዳንድ ቦታዎች ላይ ማምጣት ስላልተቻለ ግማሾቹን በቤት ያስተኛን ያከመን ነው። የመጀመሪያ ለተሰፈን እዛ ያለውን ነገር እየተከታተልን ያለን በየቤታቸው እየዞርን ይሄን እየሰራን ነው።
ዛሬ በከተማዋ አንጻራዊ ሰላም እንዳለ የጠቀሱት አስተያየት ሰጪው በህዝቡ ዘንድ ግን ስጋት መኖሩን ተናግረዋል።
አስፈራሉ ወረታችን ወረራችን ምንም እንኳን ወንድ ማለት ሴትም እንደታቀፈ አይችልም።
በተመሳሳይ ሁኔታ ባለፈው አርብ ነሐሴ 13 ቀን 2015 ዓ.ም ምረት በወግዲ ወረዳ 06 ቀበሌ ሰቀሽምብራ በተባለው አካባቢ ላይ ተቀስቅሶ ወደ ወግዲ ከተማ የተስፋፋውና ከአንድ ሰዓት በላይ እንደቆየ ተነገረለት በከባድ መሳሪያ የታገዘው ውጊያ የአካል ጉዳትና የንብረት ውድመት እንዳደረሰ ስማቸውን ከመጥቀስ የተቆጠቡ የከተማ ነዋሪዎች ለአሜሪካ ድምጽ ገልጸዋል።
የተለያዩ ቦታዎች ላይ ያረፈ ከተማ ውስጥ ሃይ ስኩል አካባቢ፣ ማርያም ቤተክርስቲያን አካባቢ እንደውም ሁለት ዳቆኖች ነበሩ። እነሱ ሁለት ተመተዋል። እስካሁን በህይወት አሉ። ሆስፒታል ነው ያሉት። ከባድ ነበር። እኔም እዛ አካባቢ ሂጅ ለማየት ሞክሬ ነበር። አካባቢውን ያረፈበት አካባቢ ድንጋዩ እጅግ በጣም የተሰባብሮ፣ ዛፉ በጣም ተሰባብሮ፣ መሬቱ ተቆፍሮ ነው እዛ መታየው።
በወግዲ ወረዳ ቀበሌ 01 ማህደረ ሰላም ነዋሪ ሆኑና ስማቸው እንዳይጠቀሰ የጠየቁ የመንግስት ሰራተኛም የፋኖ ታጣቂዎች ከተማዋን ከአስር ቀናት በላይ ሲያስተዳድሯት እንደቆዩ አውስተዋል። ባለፈው ሳምንት አርብ የተካሄደው ውጊያም ታጣቂዎቹን ከአካባቢው ለማስወጣት እየተደረገ ሳይሆን እንደማይቀር አመልክተዋል። በአሁኑ ወቅት የፋኖ ታጣቂዎች አካባቢውን ለቀው እንደወጡ የጠቆሙት አስተያየት ሰጪ
ውጪም ወጡ ፍላጎትም ማሟላት መግዛት ምናምን አይችልም። ሁላችንም በጭንቀት ላይ በየቤታችን ቁጭ ብለን ያለን ብዙ ብር አይፈትም እንጂ ባንክ ቤት ክፍት ነው። ለጊዜውም እስከ 1500 ከፍተኛ ይህን ይሰጣል። የኑሮ ውድነት በጣም ከምንም በላይ እየተጎዳን በጣም ድሆች መኖር ያልቻልንበት ታይም ነው ያለው። አንድ ሳሙና 100 ብር፣ ዘይት 3 ሊትር 1000 ምናምን ብር ገብቷል። ለቤታችን አንዳንድ ብር የምንገዛው ብስኩት 5 ብር 6 ብር 7 ብር አካባቢ ገብቷል። ጨው 80 ብር 1 ኪሎ፣ ጤፍ ወደ 10,500 አካባቢ ገብቷል። መብራት ሲጠፋ ውሃ የለም፣ ወፍጮ የለም። ብዙ ነገር ድንግርግር ላይ ነው ያለ ነው። አሁን ቅድመ ዝግጅት ያላደረገ ሰው አሁን በረሀብ ላይ ነው ያለው።
የወረዳው መንግስታዊ መዋቅር ለጊዜው አገልግሎት እየሰጠ ባለመሆኑ ስለ ሞቱ ሰዎች ቁጥርም ሆነ እየተካሄደ ስላለው ውጊያ ከመንግስት አካላት ለማረጋገጥ አልተቻለም። በስልክ መቆራረጥና በኔትወርክ ችግር ምክንያትም ከጤና ተቋማት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን አመሰግናለሁ። የማክሰኞ ምሽት የአሜሪካ ድምጽ ስርጭት ይቀጥላል። ብሪክስ በሚል እንግሊዝኛ መጻር ስሙ የሚታወቀው የአምስት ሀገሮች ስብስብ አመታዊ የመሪዎች ጉባኤ ዛሬ በአፍሪካዊቱ የማህበሩ አባል ሀገር ደቡብ አፍሪካ ጆሃንስበርግ ከተማ ተጀምሯል። እስከ ሐሙስ በሚዘልቀው ጉባኤ ተጨማሪ አባል ሀገራትን ተቀብሎ ተቋሙን የማስፋፋት ጉዳይ መሪዎች የሚወያዩበት ግንባር ቀደም አጀንዳ እንደሚሆን ይጠበቃል። አምስቱ የብሪክስ አባል ሀገራት ሩሲያ፣ ቻይና፣ ህንድ፣ ብራዚልና አስተናጋጇ ደቡብ አፍሪካ ናቸው። ቻይና፣ ሩሲያና ደቡብ አፍሪካ ብሪክስ አዲስ አባላትን ጨምሮ እንዲስፋፋ አጥብቀው ይደግፋሉ። ይህ በዚህ እንዳለ የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ከብሪክስ የመሪዎች ጉባኤ በተጨማሪ በሀገራቸው ይፋዊ ጉብኝት ለሚያደርጉት ለቻይናው ፕሬዚደንት ሺ ጂንፒንግ የሞቀ አቀባበል አድርገውላቸዋል። የኬት ባርትሌትና ደረን ቴለርን ዘገባዎች አጣምራ ቆንጅታዬ እንደሚከተለው ታቀርብልናለች።
ላይላዩን ሲታይ የብሪክስ አባል ሀገሮች ይህ ነው የሚባል የጋራ ወይም የሚያመሳስል ነገር የላቸውም። ብራዚልና ህንድ እንዲሁም ደቡብ አፍሪካ በዲሞክራሲያዊ ስርዓት የሚተዳደሩ ሲሆኑ ቻይናና ሩሲያ ደግሞ ባምባገነን መንግስታት የሚገዙ ሀገሮች ናቸው። አንድ የሚቀረው ነገር ግን አለ። እርሱም አሁን ባለው በዩናይትድ ስቴትስ መሩ ዓለም አቀፍ ስርዓት ላይ ያላቸው ቅሬታና ለታዳጊ ሀገሮች የበለጠ አቅም የሚሰጥ ዓለም አቀፍ ስርዓት የመፍጠር ፍላጎታቸው ነው። ቡድኑን ለመቀላቀል ፍላጎት እንዳላቸው ያሳዩት ሀገሮች ብዛትም ይህንኑ የሚጠቁም ነው። ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና አርጀንቲናን ጨምሮ 40 የሚሆኑ ሀገሮች የብሪክስ አባል ለመሆን ይፈልጋሉ። የፊታችን ማክሰኞ ከሚከፈተው የመሪዎች ጉባኤ ዋና ዋና አጀንዳዎች ውስጥ አንዱ አዳዲስ አባላት የመቀበሉ ጉዳይ እንደሚሆን ይተበቃል። አሁን ባሉት አባል ሀገሮች መካከል አባላት መጨመሩና መስፋፋቱ በሚኖረው ጠቀሜታ ላይ ያመለካከት ልዩነት አለ። ብሪክስ የሚለውን ስያሜ ከፈጠሩት መካከል አንዱ የሆኑት የቀድሞ የጎልድማን ሳክስ ኩባንያ ኢኮኖሚስት ጂም ኦኒልን ጨምሮ አንዳንድ ተንታኞች ብሪክስ ከ14 ዓመታት በፊት ማለት እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ.ም ከተመሰረተ ወዲህ ይህ ነው የሚባል ክንዋኔ አላሳየም ይላሉ። በደቡብ አፍሪካ ዩኒቨርሲቲ የዓለም አቀፋዊ ውይይት ተቋም አጥኚው ሚካ ተኪሶ ኩባዬ ግን በዚህ አመለካከት አይስማማም።
This expansion has not garnered the full support of all BRICS members. India
ብሪክስን ለመቀላቀል ፍላጎት እንዳላቸው አስተውቁ 40 የሚበልጡ ሀገሮች አሉ። የብሪክስ አባል ለመሆን መፈለጋቸው በግልጽ የሚያሳየው ያዩት ጥቅም መኖሩን ነው። የተለያዩ ሀያላን ባሉበት ወቅታዊ ጂኦፖለቲካዊ ሁኔታ ታዳጊ ሀገሮች ያሏቸውን አማራጮች እየቃኙ ናቸው። ይህም የብሪክስ አባል ለመሆን የሚፈልጉ ሀገሮች ብዛት እንደ አዲስ እንዲጨምር አድርጎታል።
በጉዳዩ ላይ ባለፈው ሳምንት ሐሳባቸውን ያጋሩት የደቡብ አፍሪካ የዓለም አቀፍ ግንኙነቶችና ትብብር ሚኒስትር ናሬዲ ፓንደርም አሁን ባለው ጂኦፖለቲካዊ ሁኔታ ታዳጊ ሀገሮች ሌሎች አማራጮችን እያሰሱ መሆናቸውን አመልክተው ነበር። ስቲቨን ግራድስ በደቡብ አፍሪካ የዓለም አቀፍ ጉዳዮች ተቋም አጥኚ ሲሆኑ ብሪክስን የሚቀላቀሉ ዲሞክራሲያዊ ያልሆኑ አገሮች ቁጥር እየጨመረ ከሄደ የቡድኑ ምዕራባውያን ጠል አቋም ይበልጡን እየከረረ ይሄዳል ብለዋል።
From the collective BRICS perspective, we're starting to become a bit more powerful than the West.
በርግጥም ብሪክስ ከተስፋፋ በዚያም ላይ ኢራን የመሳሰሉ አገሮችን በአባልነት ከተቀላቀሉ በሚካሄዱት ውይይቶች ውስጥ የሚኖረው ምዕራባውያን ጥልቃና የተጠናከረ መሄዱ የማይቀር ነው።
አሁን ያሉት የብሪክስ አባል ሀገሮች ከዓለም ሕዝብ ቁጥር 40 ከመቶን ይዛሉ። ከዓለም አጠቃላይ የሀገር ውስጥ ምርት መጠንም 1/4 ገደማውን እንደሚይዙ ነው የሚገመተው። አባል ሀገራቱ በዓለም ገበያ ገንዘቦች ካላቸው ጥንካሬ አኳያ ሲታይ ደግሞ በአሁኑ ጊዜ የብሪክስ አባል ሀገሮች በዓለም አቀፍ የኢኮኖሚ እንቅስቃሴ ከቡድን 7 አባል ሀገሮች የበለጠ ድርሻ አላቸው። ካሁን ቀደም ብሪክስ የጋራ ገንዘብ ይኑረው የሚለው ጉዳይ ተነስተው የነበረ ቢሆንም በዚህ ጉባኤ ላይ ለውይይት እንደማይቀርብ የጉባኤው አዘጋጆች ገልጸዋል። ይሁን እንጂ የቡድኑ አዲሱ የልማት ባንክ በዶላር መገበያየትና ሌላም የፋይናንስ እንቅስቃሴዎች ማካሄድ እየቀነሰ እንዲሄድ ፍላጎት አለው። ተንታኙ ስቲቨን ግራድስ በዚህ ጉዳይ ላይ አስተያየታቸውን ሲሰጡ
From my view I believe that an expansion will benefit the BRICS member group.
ሌላው የሚነሳው ደግሞ ሀገሮች የሚናገዱበት ገንዘብ ጉዳይ ነው። በዩናይትድ ስቴትስ ዶላር ከምንገበያይ በይበልጥ በራሳችን ገንዘብ እንገበያይ የሚል ውይይት ይኖራል።
በመጪው ሳምንት ከማክሰኞ እስከ ሐሙስ በሚካሄደው አመታዊው የመሪዎች ጉባኤ ላይ ያስተናጋጃ የደቡብ አፍሪካ ፕሬዝዳንት ሴሪል ራማፎሳ፣ የቻይናው ሺ ጂንፒንግ፣ የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ እንዲሁም የብራዚል ፕሬዝዳንት ሉዊስ ኢናሲዮ ሉላ ዲ ሳልቫ እንደሚገኙ አረጋግጠዋል። ሩሲያ ደግሞ የውጭ ጉዳይ ሚኒስትሯን ሰርጌይ ላቭሮቭን ተልካለች። ፕሬዝዳንቷ ቭላዲሚር ፑቲን ግን በዓለም አቀፍ የወንጀል ፍርድ ቤት በዩክሬን በተፈጸሙ የጦር ወንጀሎች እንዲያዙ የእስር ማዘዣ የወጣባቸው በመሆናቸው በጉባኤው ላይ በርቀት ሆነው ነው የሚሳተፉት። ደቡብ አፍሪካ ፍርድ ቤቱ የተቋቋመበት ድንጋጌ ፈራሚ ሀገር እንደመሆኗ ፑቲን አገሯን ቢረግጡ የማሰር ግዴታ ስላለባት አለመገኘታቸው ከሚመጣባት የዲፕሎማሲ ጣጣ እንድታመልጥ ረድቷታል። በሌላ በኩል ደግሞ የደቡብ አፍሪካው ፕሬዝዳንት የሀገራቸው ግንባር ቀደም የንግድ አጋር የሆነችው የቻይና ፕሬዝዳንት ሺን ከብሪክስ ጉባኤ ውጪ የሁለትዮሽ ኦፊሴላዊ መስተንግዶ ያዘጋጁላቸው መሆኑ ታውቋል።
ያዳመጣችሁ አላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል 57 ላይ የተደመጠ እንዲሁም ደግሞ የቀረበ ያለውን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። የመጀመሪያው ምዕራፍ ስርጭታችን በዚህ ተጠናቋል። የሁለተኛ አጋማሽ የመጀመሪያ ቅንብራችን ልንጀምር ነው። ከዚያ በፊት ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ29 ደቂቃ ነው። እዚህ ያለንበት ዩናይትድ ስቴትስ ደግሞ ዋሽንግተን ዲሲ አካባቢ ከቀኑ 8 ሰዓት ተኩል ሆኗል። አሁን የሁለተኛው አጋማሽ የመጀመሪያ ቅንብራችን ትግራይ ክልል ውስጥ እየተከበረ ስላለው የአሸንዳ በዓል ይነግረናል። በየዓመቱ በተለይ በሰሜን ኢትዮጵያ ክፍሎች በድምቀት የሚከበረው ሻደይ፣ አሸንዳ፣ አሸንድዬ፣ ሶለል በሚሉ ልዩ ልዩ ስያሜዎች የሚታወቀው ክብረ በዓል በኮቪድ-19 ወረርሽኝና ለሁለት ዓመታት በዘለቀው ጦርነት ምክንያት በትግራይ ክልል ሳይከበር 4 ዓመታትን አሳልፏል። ይሁንና የሰላም ስምምነቱን ተከትለው ዘንድሮ የልጃገረዶች ጨዋታ ባህል የሆነው አሸንዳ በትግራይ ክልል እየተከበረ ይገኛል። በኦርቶዶክስ ክርስትና እምነት ተከታዮች ዘንድ የጾም ፍልሰታ ለማርያም ፍጻሜን ተከትለው መከበር የሚጀምረው በዓሉ የሰላም ተስፋ ያየንበት ነው ብለዋል ተሳታፊዎቹ። ሙሉጌታ ጽባ ዝርዝሩን ነግረናል።
በትግራይ ክልል በየዓመቱ የሚከበረው የአሸንዳ በዓል ከ2011 ዓመተ ምህረት በኋላ አስቀድሞ በኮቪድ-19 ወረርሽኝ ቀጥሎም መነሻውን በክልሉ አድርጎ በተካሄደው ጦርነት ምክንያት በአደባባይ ሳይከበር ቆይቷል። የልጃገረዶች ባህላዊ ጨዋታ የሆነው አሸንዳ ዘንድሮ በአደባባይ በድምቀት እየተከበረ ይገኛል። በመቀለ ባሎኒ ስታዲየም የበዓሉ አከባበር በ10 ሺዎች የሚቆጠሩ የአሸንዳ በዓል ተሳታፊዎች ታድመዋል። ከበዓሉ ተሳታፊዎች አንዷ የሆነችው ፊያሜታ ሙሉም
ከጦርነት በፊት በጣም ይከበር ነበር ደስ ይላል በጣም ደስ በሚል ሁኔታ ይከበር ነበር። ከዛ ጦርነት ሲመጣ ደግሞ በቃ አልተከበረም ዝም ብሎ ነው የቆመው ማለት ነው። አሁን ሲከበር ግን በጣም ደስ ይላል። በጣም በተለየ ሁኔታ ነው እየተከበረ ያለው። ደስ ይላል። በጣም ደስ ብሎኛል። እኔ ለራሴ በቃ ደስ ብሎኛል። እኔ እንጃ መግለጽ አልችልም። በጣም ደስ ብሎኛል። እኔ ለራሴ ከበቀደም አሁን በጣም ደውቃል። በቃ ተዘግቶ ስለነበር ነው መሰለኝ በጣም ነው የደመቀው። ብዙ ሰው ነው የመጣው። ያሁኑ ይለያል። በቃ ተዘግቶ ስለነበረ ከውጭም ከአዲስ አበባም በቃ ትኬት ታጥቷል። ከአዲስ አበባ እህቶቻችን አሉ በቃ ትኬት አጥተው ቀርተዋል። እህቶቻችን በጣም ብዙ ሰው ነው የመጣው። ያሁኑ በጣም በሰፊው ነው እየተከበረ ያለው።
አርሴማ ዓለም ላሸንዳ ክብረ በዓል ከአዲስ አበባ ወደ መቀለ የመጣች ሌላዋ ተሳታፊ ናት። ካለፉት 4 ዓመታት ወዲህ ወደ ትግራይ ክልል ስትመጣ ያሁኑ የመጀመሪያዋ እንደሆነ ገልጻ ከጦርነት በኋላ ቤተሰቦቿን በአካል ለማግኘት መቻሏን ትናገራለች።
ቤተሰብም አላገኘንም ነበር። አሁን መተን ያገኘናው ድምጻቸውን አልሰማንም አላየናቸውም ምናምን ያስጨንቅ ነበር ይዛኔ። አሁን አሪፍ ነው ስለተገናኘን እግዚአብሔር ይመስገን። በዓሉ አሪፍ ነው። አሁን አይከፋም። ይዛኔ በጣም አሪፍ ነበር። አሁንም ግን ሰው ከነበረበት ወጥቶ ምናምን ጥሩ ሁኔታ ላይ ነው ያለው። በዛ ላይም ደግሞ ከገጠር ምንም አላ ከሌላ ሀገሮችም እየመጡ ቆንጆ ነው ያለው። ጥሩ ሁኔታ ላይ ነው ያለው። ሰው ከእንትን ስለወጣ ምናምን ያጨለመው ጊዜ አሁን ጥሩ ላይ ነው ያለ ነው። ከዚህ የበለጠ ደግሞ በሚያምር ሁኔታ አሪፍ እንደምናከብር አስባለሁ።
በቀጣይ ዓመት በዓሉ በዩኔስኮ ተመዝግቦ የሚከበርበት እንዲሆን አርሴማ ምኞቷ ገልጻለች። ያነጋገርናት ሌላይቱ የበዓሉ ታዳሚ ገብርኤላ ኪዳኑ ትባላለች።
የተለየ ድምቀት ነው ያለው አሸንዳ። ሁሉንም ሌሎችን በዓሎች ሁሉ ኦልሞስት ውጦ ነበር የሚይዛቸው። ከድምቀቱ የተነሳ ሁሉም በጉጉት የሚጠብቀው ክረምት ውስጥ አሸንዳ ነው። በተለይ ሴቶች ስንሆን እሱን ብቻ ነው የምንጠብቀው። የትም ቦታ ብንሆን ስራም ቢኖረን ለአሸንዳ ነው ሁሉም ኤክሳይትድ ሆኖ ጠብቆ ሁሉም ነገር ወደ ጎን አድርገህ የምትመጣው ለአሸንዳ ነው እና በጣም ትልቅ ድምቀት ነው የነበረው እዚህም ሲከበር። በቃ በጣም እንዴት ነው የሚገለጸው? ቃላት ሁሉ የለኝም ለውበቱ። በጣም ደስ የሚል በዓል ነበር እናሳልፈው። አይመስልም ነበረ ባለፈው 3 አመቶች በቃ እንደዚህ ተመልሰን እናከብራለን ወይ ራሱ ጥርጣሬ ነው የነበረው እና አሁን በቃ በጣም ተስፋ አለው። ተስፋ ይሰጣል። እንደ በፊት ባይሆንም ወደ ስንመለስ ይሆናል የሚል ተስፋ ይሰጣል። በቃ እና ሁሉም ነገር የተሟላ ባይሆንም ያው በሙሉ ልብ ባይሆንም አሁን የምታከብረው ግን በቃ የተሻለ ይመጣል በሚለው ለተስፋ ለመነሻ አድርገ ነው ያከበርን ነው።
ለከርሞ ሙሉ ሰላም ሰፍኖ እንደ ቀድሞ ይከበር ዘንድ እንደምትመኝ ገብርኤላ ትናገራለች።
ቀጣይ ተስፋዬ ካለፈው የበለጠ ሆኖ እየደመቀ ይሄዳል የሚል ነው። አሁን ያለንበት አስከፊ ነገሮችም ተነስተው ቀንተው ህዝቡም በሙሉ ልቡ ካጠገብ ያለው ኮ እንደዚህ ጎሎታል እንደዚህ ኮንትና ይለውም እንትና ልጁን አጥቷል ብለን እየተሳቀቅን ያው በሙሉ ልባችን ሳይሆን ያፈርን ደስ ባይለንም ከሚቀርብ የሚለው ሳይሆን በሙሉ ልባችን ሙሉ ደስታ ሆኖ ሙሉ ተስፋ ሆኖ ከሁሉም ሰው ጋር ሼር አድርገን እንድናከብረው ነው ተስፋዬ።
በበዓሉ አከባበር ላይ መልእክት ያስተላልፉ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናል ጀነራል ጻድቃን ገብረትንሳኤ በዓሉ ቀጣይ የተስፋ ጭላንጭል እየታየ ባለበት የሰላም ጊዜ እየተከበረ እንደሚገኝ ገልጸዋል።
እንኳን ወደዚህ የሰላምና የተስፋ ጭላንጭል በመናይበት ትልቅ ትርጉም ያለው በዓል ከኛ ሆናችሁ ለማክበር እንኳን መጥ እዚህ ዋጋ ከፍተኛ ግምት እንሰጣለን። በተጨማሪም ለኛ ትልቅ ትርጉም አለው። አገራችን ሰላሙ ገና ሙሉ በሙሉ አልተረጋጋም። ተስፋችን ገና አለመለመም። በጋራ ሆነን ግን ሰላማችንን የምናረጋግጥበት ተስፋችን የምናለመልምበት ብሩህ ተስፋ ነው የሚታየው። ብሩህ መንገድ ነው የሚታየው። በእንደዚህ አይነት ወቅት ከኛ ጋር ሆናችሁ ይሄንን በዓል ለማክበር በመምጣታችሁ ከፍተኛ ክብር ይገባችኋል።
ይህ በዓል በትግራይ ክልል የተለያዩ አካባቢዎች አሸንዳ፣ ማርያ፣ አይኗሪ በሚሉ ሲያሚዎች ይከበራል። በአማራ ክልል ደግሞ አሸንድዬ፣ ሻደይና ሶለል እየተባለ የሚከበር በዓል ነው። በዚህ በመቀለ ከተማ ባሉኒ ስታዲየም እየተከበረ ባለው የአሸንዳ በዓል ላይ የተሳተፉ የኦሮሚያ ክልል አባገዳዎች ለክልሉ ችግረኛ ወገኖች የሚደርስ 10 ሚሊዮን ብር እርዳታ አበርክተዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምጽ የማክሰኞ ምሽት ስርጭት ይቀጥላል። ቀጣዩ መሰናዶአችን ደግሞ ንግድና ምጣኔ ሀብት ነው። በኢትዮጵያ የሸማቾች ጥበቃ ህጎች ባለመተግበራቸው ማህበረሰቡ ለከፍተኛ እንግልት እንደተዳረገ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት አስታውቋል። የግብይት ስራ አመራር ምሁራን በበኩላቸው የሸማቾችን መብት ለማስጠበቅ ያለሙ በርካታ አዋጆች በስራ ላይ የዋሉ ቢሆንም በተጨባጭ ችግር ሲፈቱ እንዳልታዩ ግን ተናግረዋል። የመንግስት ባለስልጣናት በበኩላቸው እየተተገበሩ ያሉ ጥረቶችን በመጥቀስ የሚቀርበውን ወቀሳ አስተባብለዋል። አስማማው ነው ለዛሬ ንግድና ምጣኔ ሀብት መሰናዶአችን ቀጣዩን ዝግጅት አጠናቅሯል።
ኢትዮጵያ የሸማቾች መብት ለመጠበቅ የሚያገለግሉ ህጎችን ከ1995 ዓ.ም ተመረጀ ጀምሮ ለሶስት ጊዜያት በተሻሻሉ አዋጆች የደነገገች ሀገር ናት። ሆኖም አሁንም በመብቶች ተግባራዊነት ላይ ጥያቄዎች እየተነሱ ይገኛሉ። አቶ ቁምላቹ አበበ የሸማቾች መብቶች እንዲጠበቁ መወተወትን አላማ አድርጎ ከሶስት አመት በፊት የተቋቋመው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው። በአገሪቱ የሸማቹ ማህበረሰብ መብት አለመከበር የተባባሰ ከመጣው የኑሮ ውድነት ጋር ተዳምሮ ሸማቹን ለከፍተኛ እንግልትና ሮሮ እንዳደረገው ዋና ዳይሬክተሩ ያስረዳሉ።
ሸማቹ በሁሉም ወገኖች ነው በደል እየደረሰበት ያለው። አንደኛ በመንግስት፣ ሁለተኛ ንግዱ ማህበረሰብ፣ ሶስተኛ ደግሞ በግብይት ሰንሰለት ውስጥ እሴት የማይጨምሩ ደላላዎችና ነጋዴዎች፣ ይሄ አየር ባየር የሚነግዱ ሰዎች ሸማቹ ላይ ከፍተኛ የሆነ ጉዳት እያደረሱበት ነው ያለውና ሸማቹም ስለ ራሱ ስለ መብቱ ያለው ግንዛቤ ዝቅተኛ ስለሆነ ይህን መብቱን ለማስከበር ሲንቀሳቀስ አይታይም እና ግንዛቤው ደካማ ነው። ግንዛቤው ደካማ የሆነው ደግሞ ስላልተሰራ ነው እና በዚህ የተነሳ በሁሉም በግብይት ሂደቱ ተሳታፊ በሆኑ አካላት ሸማቹ እየተበደለ ለከፋ የኑሮ ሁኔታ እየተዳረገ ነው ያለው እና ከፍተኛ ችግር ከፍተኛ ጫና ከሁሉም አቅጣጫ ከፍተኛ ጫና ያለው እሱ ላይ ነው ሸማቹ ላይ ነው።
የሸማቹ መብት ለማስጠበቅ ከተደነገጉ አዋጆች ውስጥ በቁጥር 813 ተሻሽሎ በ2006 ዓ.ም ተመረተ የወጣው የንግድ ውድድርና ሸማቾች ጥበቃ አዋጅ ይጠቀሳል። አዋጁ ሸማቹ ስለሚገዙት ዕቃ በቂ መረጃ የማግኘት አማርጦ የመግዛት ካሳሳች የንግድ ማስተዋቂያዎችና ጤንነትን ከሚጎዱ ምርቶች መጠበቅን ጨምሮ በርካታ መብቶችን ሰጠነው። በአዲስ አበባ ዩኒቨርሲቲ የማርኬቲንግ ማኔጅመንት ወይም የግብይት ሥራ አመራር ትምህርት ክፍል ተባባሪ ፕሮፌሰሩ ዶክተር ጌቴ አንዷለም እንደሚሉት ግን በርካታ አዋጆችና ሕጎች በተከታታይ ቢወጡም በአግባቡ ለትግበራ በቅተው የሸማቹን መብት ማስጠበቅ አልቻሉም።
ብዙ ሰው በዋጋ ግሽበት የተሰቃየ ያለ የፍጆታ ዕቃዎችን በአቋራጭ ለመክበር የመደበቅ በብዛት መስተዋሉ የገበያ ሰንሰለቱን ጥቂት ኃይሎች ብቻ ባምቻ ጋር ብቻ ይዘው በቁጥጥር ስር በማድረጋቸው ብዙ ችግሮች መኖራቸው ይታያል። እንዲሁም የዋጋ ቅናሽ በሚኖርበት ጊዜ ዝም ብሎ ለነበጣ ያህል እንጂ ሪል የሆነ ዲስካውንት ሳይሆን ዲስካውንቶች በርከት ብለው መታየታቸው የተሸጠ ዕቃም አንዳንዴ ደረሰ ላለመስጠት ማንገራገር ይታያል። በሰበብ በአስባቡ የዋጋ የሸቀጦችን የአገልግሎቶችን ዋጋ የመጨመር ይብን አንዳንዴ የማገናኝ ነገር ሁሉ ለማገናኘት መሞከር ለምሳሌ የውጭ ምንዛሬ ለውጥ በሚሆንበት ጊዜ ግንኙነት በሌላቸው ነገሮች ላይ ሁሉ ሆነ ብሎ ዋጋ የመጨመር ሁኔታ ይታያል እና በርካታ የሆኑ ክትትል የሚያስፈልጋቸው ነገሮች አሉ። ለምሳሌ እንደ መድኃኒት ሽያጭና የምግብ አገልግሎቶች ግን የሚፈለገውን ሰርቪሊያንስ ያለማካሄድ ሁኔታ ይታያል። ሸማቾች አቤቱታ የማቅረብ መብት አላቸው በሕጉ መሰረት። በርካታ ችግሮች አሉ እና ይሄ ሁሉ በሕዝቡ ላይ ከፍተኛ ምሬት የመፍጠር ነገር ይታያል።
በሌላ በኩል መንግስት የኑሮ ውድነቱን ለመከላከል እየተገባደደ በሚገኘው ዓመት ብቻ ከ7 ቢሊዮን ብር በላይ እንደመደበ በንግድና ቀጠናዊ ትስስር ሚኒስቴር የጸረ ንግድ ውድድርና ሕግ ጥሰት መከላከል ዴስክ ኃላፊው አቶ ጌትነት አሸናፊ ይጠቅሳሉ። በዚህም ሸቀጦች በሸማቾች ማህበራት አማካይነት ለህብረተሰቡ በተመጣጣኝ ዋጋ እንዲደርሱ አድርጓል ይላሉ። የሸማቾችን መብት ለማስጠበቅም ልዩ ልዩ ህጋዊ እርምጃዎች እንደወሰደ በማውሳት በመንግስት ላይ የሚቀርበውን ወቀሳም ተከላክሏል።
አሁን በአብዛኛው ቦታ ዲጂታል ምንድነው ሚዛን እንዲሆን ተደርጓል። ምንድነው ከአንድ ኪሎ ሩብ ግራም የሚሆን እንደዚህ የሚሆን ሰዎች ስጋ በሚገዙበት ጊዜ አትክልትና ፍራፍሬ ይቀሸባል የሚባል አይነት ነገር ነው። ይህን ጥናት ላይ ተመስርቶ ውሳኔ ወስኖ እነዚህን ሚዛኖች አስገብቶ አሁን ቢያንስ የሚዛን ቅሸባ እንዳይኖር ተራበትና ውጤት የመጣበት ሁኔታ አለ። እንደ ንግድ ሚኒስቴር አሁን ለምሳሌ ጥራት መሰረተ ልማት በስቴት ሚኒስትር እንዲመራ ተደርጎ ከውጭ የሚገቡ የንግድ እቃዎች ኤሌክትሮኒክ ደረጃ ወጣላቸው፣ ምግብ ነክና ምግብ ነክ ያልሆኑ ንግድ እቃዎች ደግሞ ደረጃቸውን ጠብቀው እንዲገቡ፣ ደረጃቸውን ያልጠበቁት እንዲመለሱ እንዲወገዱ የሚደረግበት ሁኔታ አለ። ያው ጉድለቱ ይኖራል፣ ግን ስራዎች አልተሰራም። ጭራሽ ማሾች መጠበቃ እየተከበረ አይደለም፣ ፍትሃዊ ንግድ ውድድር እንዲሰፍን መንግስት እየሰራ አይደለም የሚለው በጉዳዮቹ ላይ በቂ መረጃ ካለመኖር የመነጨ ነው ብዬ አምናለሁ።
በሌሎች ሀገራት ሸማቾች ተጽዕኖ ለመፍጠር የሚችሉባቸው ጠንካራ ማህበራት አቋቁመው መብቶቻቸው እንደሚያስከብሩ ዶክተር ጌቴ ይገልጻሉ። በኢትዮጵያ ግን የሸማቾች ማህበራት ሚና ምርትን ከማከፋፈል ያለፈ አለመሆኑ ተፈላጊ ውጤት እንዳይመጣ አድርጓል ይላሉ።
በኢትዮጵያ ውስጥ ምንድነው መሰለህ ይሄ ጠንካራ ሲቪክ ሶሳይቲ የለም፣ ወይም የሸማቾች ማህበር ገለልተኛ የሸማቾች ማህበር ሳይሆን በቀበሌና በወረዳ ደረጃ የተደራጁ ማህበራት አሉ። እነዚህ ደግሞ ለማህበር አባሎቻቸው ወይም ለቀበሌ ነዋሪው ስኳርና ምናልባት ዘይት የማከፋፈል ሚና ይኖራቸዋል ቀለል ባለ ዋጋ። ነገር ግን በሚገባ በባለሙያ ተደራጅተው የሚገባባቸውን ግዴታ እየተወጡ ነው ብዬ አላምንም። እኔ እንደ ግለሰብ የሸማቾች ማህበር ኢትዮጵያ ውስጥ አለመኖሩ ነው አንድም የፈለገው ነገር ወደ ላይ ወጣ ወደ ታች ወጣ የማስተካከያ እርምጃ ለመውሰድ ብዙም ምንመካበት። ሸማቹ ማህበረሰብ ራሱ ገለልተኛ የሆነ የራሱ የሆነ አሶሲሽን ባለመኖሩ ይሄ አንዱ ትልቁ ክፍተት ነው። ብዙ ነገሮች እንዲሁ በአቤቱታ ደረጃ ወይም በምሬት ደረጃ ተንጠልጥለው እንዲቀሩ የሚያደርገው እና ይሄ አንዱ ፈተና ነው።
የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ደግሞ በአገሪቱ ለሸማቾች መብት የሚቆሙ ጠንካራ ሲቪክ ማህበራትና ድርጅቶች እንዲፈጠሩ የሚያስችል መደላደል አለመኖሩ የችግሩ ምክንያት እንደሆነ ያስረዳሉ።
ባለፉት 3 ዓመታት 4 ዓመታት የተፈጠሩ ችሎች ቢኖሩም በዚህ አጭር ጊዜ ውስጥ ተቋም ተመስርቶ የሸማቹን የህዝቡን ጥያቄዎች ወደፊት አምጥቶ አጀንዳ ማድረግ አይቻልም እና አጠቃላይ በሸማቹም ዘንድ ያለው በሌሎች የሲቪል ማህበረሰብ ድርጅቶች ዘንድ ያለው ችግርም ተመሳሳይ ነው። አሰሪ የሆኑ ድሎች አልነበሩም። ይሄ ድል ከተከፈተ በኋላ ደግሞ ስቃሲ ሲደረግ ያ ከነበረው ልማድ ያለ መውጣት በመንግስት ወገን ተባባሪ ያለ መሆን አብሮ ለመስራት ግሪን የመጎተት ነገር በር የመዝጋት ነገር ይታያል። ያ ሙሉ ግን እኛ አቅማችን በፈቀደው ባገኘነው አማራጭ ሁሉ ጥረት እያደረግን ነው ያለነው።
በአሁኑ ወቅት በቁጥር ያነሱ ቢሆንም የሸማቾች መብት ለማስጠበቅ የተቋቋመ ማህበራት እንዳሉ በንግድና ቀጠናዊ ትስስር ሚኒስቴር የዴስክ ኃላፊው አቶ ጌትነት አሸናፊ ይናገራሉ። በመንግስት በኩልም ማህበራቱ እንዲጠናከሩ ጥረት እየተደረገ እንደሆነም ያክላሉ።
ሸማቾች መንግስት በሚያደርገው የቁጥጥር ስራ ብቻ ሳይሆን የሚጠበቁት በራሳቸው ተደራጅተው የመደመጥ መብታቸው እንዲሰፋ በማድረግና ህገወጥ የሆኑ ተግባራትን በማጋለጥ የህግ አፈጻጸሙ ውጤታማ እንዲያደርግ ከፍተኛ አስተዋጽኦ አላቸው በሚል ወደ 32 አካባቢ እንዲቋቋሙ ተደርጓል። ግን አሁን ጠንክረው ተቋቁመው በሚገባ ያዙት ምን ያህል ነው ይባል አንድና ሁለት አይበልጡም። እነሱም ብዙ ውስንነት አለባቸው።
መንግስት ምርታማነትን በማሳደግ የማክሮ ኢኮኖሚ ችግሮችን በመፍታትና የንግድ ስርዓቱን በማዘመን ለሸማቾች መብት መጠበቅ በትኩረት ሊሰራ እንደሚገባ የአዲስ አበባ ዩኒቨርሲቲው ዶክተር ጌቴ አንዷለም አስገንዝቧል።
ጠንካራ የሆነ የጸጥታ መዋቅር ኖሮ በጊዜ እቃዎችን ተጓጉዘው አገልግሎቶችም ወይም ደግሞ የእርሻ ውጤቶች አለመምጣታቸው፣ በተለያዩ ምክንያቶች በየመንገዱ መዝረክረካቸው፣ ይሄም አንዱ ስለሆነ መንግስት በዚህ በኩል ጠንክሮ ሊሰራ ይገባዋል የሚል እምነት አለኝ። ሌላው ይሄ በጥቂት ግለሰቦችና ቡድኖች በአንብቻ ጋብቻ የተያዙ የሰንሰለቶችን በከፍተኛ ደረጃ በማስወገድ መልካም የሆነ አመቺ የሆነ ሁኔታ መፍጠር ይኖርበታል ብዬ አምናለሁ።
በቀጣዮቹ ዓመታት መንግስት የሸማቾችን መብት የሚያስጠብቁና ፍትሐዊ የንግድ ውድድርን የሚያሰፍኑ እርምጃዎች እንደሚወስድ በንግድና ቀጠናዊ ትስስር ሚኒስቴር የጸረ ንግድ ውድድርና የህግ ጥሰት ዴስክ ኃላፊው አቶ ጌትነት አሸናፊ ለአሜሪካ ድምፅ አስታውቋል። አሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
የአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። በመቀጠል ደግሞ የምናስተዋውቃችሁ ወጣት የዲጂታል ስነ ጥበባት ባለሙያዎችን ነው። ወጣቷ ኑሐሚን ዳዊት ትባላለች። ኑሐሚን በደብረ ታቦር ዩኒቨርሲቲ የሶስተኛ ዓመት የኮምፒውተር ሳይንስ ተማሪ ስትሆን የተለያዩ የስነ ጥበብ ስራዎቿን በማህበራዊ ሚዲያ ላይ በማስተዋወቅ ትኩረትን እያሳበች የመጣች የጥበብ ሰው ናት። ኤደን ገረመው ኑሐሚንን አነጋግራ አጠር ያለ ዘገባ አሰናድታለች።
የዲጂታል ጥበብ ባለሙያ የሆነችው ተማሪ ኑሐሚን ዳዊት ገና ከልጅነቷ እናቷ የጥበብ ፍቅር እንዲያድርባት እንዳደረጓት ትናገራለች።
ተማሪ ናት እናታችን ዲጂታል አስተማሪያችን ነበረች። ግን እንደዛም ሆኖ ስልካስተማሪ ነበረች በክላሶችም። ከዛ ደግሞ ክቶች ስንመጣ ደግሞ ቅዳሜና እሁድ ትዝለኛል ሆነ ወረቀት አስቀምጥልንና እስቲ ሲጎጆሊክ ስሪ ልብቀይ እንደዚህ አበባ እንዲኖ ምናምን ነገር እያለች ደግሞ ታስተምረን ነበር። እና እናቴም ድሮ ያን ስናሽ በጣም ትምህርት አክቲስት ነበረች። ሴት አክቲስት ናት እና ሁሌ ስታይ ምናምን ነገር መቀማት ነው ብቻ እንድትሆን የምመኘው ምናምን ነገር ስትል ነበር። በጣም ቅብ ምናምን ነገር ትችላለች። እናታችን የምንግታይና ያች የሰራችን ስልም እንደቻ እንድትሆን በጣም ደስ ይለኛል ምናምን ነገር ስልና በጣም ታበረታታ ነበር። በጣም ነበሻ የምትወዳ እና እንዲህ እያለ ነበረ ለዚህ ወደ እንድንሄድ ገፋፋችን ማለት ነው። በደንብ አገኝ ነበር የሚታሰምን። ያው ከዛ በኋላ ያው እያለ እያለ ሽኩኛም ስንጀምር በራሳችን ግፊት ነው ወጣ ነው ማለት ነው። ከዛ በኋላ
በኮቪድ 19 ወቅት ራሷን በራሷ በማስተማር ዲጂታል አርቲስት መሆን የቻለችው ኑሐሚን የሶስተኛ ዓመት የደብረ ታቦር ዩኒቨርሲቲ የኮምፒውተር ሳይንስ ተማሪ ናት። ከትምህርቷ ጎን ለጎን በዲጂታሉ ዓለም የምትሰራቸውን የጥበብ ስራዎች በማህበራዊ ሚዲያው ላይ የምታስተዋውቅ ሲሆን በዚህ የተነሳም የተለያዩ የስራና የኤግዚቢሽን እድሎች ማግኘት መጀመሯን ትገልጻለች።
ካሁን ኮሚሽን ወርክ ነበር ስሰራ የነበረው። ክላይንት አይዲያ ይሰጠኛል፣ ከዛ እሰራለሁ ማለት ነው። ለሽያጭ ያቀረብኳቸው ስዕሎች አሉ። እነሱ ግን በብዛት በዩኒቨርሲቲ የሚያንዙ ጭክርስነሱ ይገኛሉ። በዩኒቨርሲቲ ለሽያጭ አዲስ አላቀረብኩም። ሌላው ኤግዚቢሽን ላይ የሚሳተፍ ኤግዚቢሽን ላይ በቦክሴትም አርት ኤግዚቢሽን የሚያዘጋጀው ሜምበር በመሆን ማለት ነው። የዘጣጣና ስዕሎቹ ኤግዚቢሽን ላይ ይቀርባሉ፣ እዛ ላይ የሚሳተፍ። ሌላው ደግሞ ዩኒቨርሲቲ ላይ አፍሪካኖች ሴቶችን በመሰብሰብ 22 አፍሪካን ሰዎች ነበር የተሰበሰቡ እንደ ድንገት የምንገባው። ከዛ አንዳንድ ፒስ ነበር የምናዘጋጀው። አይ ቲንክ ፓራዳይስ የሚባል ነው ቺካጎ ላይ። እግዚአብሔር ማዘረሽተናል ማለት ነው። 22 አርቲስቶችን ይዛዛም ሽያጭ ነው።
ኑሃሚን ዲጂታል አርቱን በራሷ ጥረት በስልክና በነጻ ሶፍትዌሮች መጀመሯን ነው የምትናገረው። መጀመሪያ ላይ ታዲያ የራሷን ቀለም ማግኘት ቢቸግራትም አሁን ላይ ግን ስራዎቿ የሚለዩበት የራሳቸው ሆነ መለያዎች ማዳበሯንም ትገልጻለች።
ኮሮና ከመጣ በኋላ ነው ወደ ዲጂታል አርት መግባት የጀመርኩት። ያንቺ ሶፍትዌሮች አሉ ግን ነው ለኛ ፊልም አልነበረንም ማለት ላፕቶፖች የሉንም ወይም ሌሎች እነዚህ የሚጠቀማቸው ነገሮች የሉንም ነበረ። ስለዚህ በስልካችን አንድ ስልክ ምናምን ነገር ነበረን እና እዛ ውስጥ አስገባንና አፖችን እህቴ ነበረ በስልክ ስንሳ ነበር ነው ማለት ነው። ከኮሮና በኋላ ሞር ፕሮፌሽናል እዛ በስልክ ነበር ስንሳ ነበረ። ከስልክ የተነሱ ደግሞ እያለን እያለን
ኤንኤፍቲ በተሰኘው የዲጂታል የኪነ ጥበብ ስራዎች መገበያያ ስራዎቿን ስታቀርብ የቆየችው ኑሃሚን አሁን ላይ መቀዛቀዙን ትገልጻለች። በተለይም ደግሞ ኢትዮጵያውያን አርቲስቶች ስራቸውን በብዛት በዚህ ድል በመጠቀም እንደማያቀርቡም ጠቁማለች።
ያው ኤንኤፍቲ የሆነ ሰዓት ላይ በጣም ከአምና ከቻና ለዛ ካዊ በጣም ማለት በጣም ተፈምሙ ነበር እና ብዙ ጥያቄዎችን ደግበበት ቢነበረ እና በጣም ብዙ ኮሌክተሮች የሚይዙ ሰዎች እክብርን በኢትዮጵያና አፍሪካን መጣ እንትን ያዩ ነበርና በጣም ነበር። በተለይ ኢትዮጵያስ የሚባል እንደዚህ ሰው ነበር እሱ መጥቶ ነው ወደ 5-6 ሚሊዮን ሰዎችን ሰብስቦ ወደ ኤንኤፍቲ ላይ አስገባን። ምንም ነገር አልከፈልንም ነበረ፣ ምንም ወጪ አልነበረንም ነበር እና ከባድ ነው። አሁን ምንም የሌለ ሰው በጣም ከባድ ነው ኤንኤፍቲ ለመግባት። ምክንያቱም ገና ነው፣ በጣም ደግሞ ካሜሮች አሉ ምናምን እና ከባድ ነው። ግን እሱ በደንብ ሰብስቦ ምናምን ነገር ከትንሽ ከፍሎልን እንዲሆን አወጣን ማለት ነው ኤንኤፍቲ ላይ። ኤንኤፍቲ ላይ ደግሞ በደንብ ነው አይቲንክ የተቀበሉ ሰዎች ለቅልበን ሳቶችን የለቅ እንዳለ ራሱ አያውቁም መሰለኝ። እንዲ ኮምፒቲቨርስ የነበረው መንገድ በቃ እንደዚህ አስቺን ሊያቸው በደምስሩ ቻላቸው ምናምን ነገር ማለት እኔ በማላየው ልጆችን የሚያይታሉና በእንግሊዝ ይርጋ ኢትዮጵያ በጣም ደም ነው። አሁን ደግሞ በጣም በጣም ቀዝቅዟል። ከእንዲህም ይስተካከፋ አይደለም ይባላል። ያው አሁን ወረድ ልጆችን በቀኝሽ ላይ ነው አቆመናል። ሽያጭ ሲል አለልን ድግይት ወንዝ ቆማል ማለት ይቻላል። ግን ያው ይሁን ሳቸ አለ የሚጨምርበት ሳተ ሽን በደንብ እዛ ላይ በደንብ መሳተፍ
የደብረ ታቦር ዩኒቨርሲቲ ተማሪ የሆነችው ኑሃሚን ዳዊት በቀጣይ አመት ትምህርቷን የምትጨርስ ሲሆን በስዕልና በዲጂታል አርቱ እንደምትቀጥል አያያዙ ያሳብቃል። ኑሃሚን በቀጣይ ስራዎቿን በህትመት መልክ ለማቅረብ እቅድ እንዳላትም አጋርታኛለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ለምሽቱ ወዲያዝንላችሁ የመጨረሻ ዘገባ ስናመራ አደይ ፓድስ በድጋሚ ጥቅም ላይ ሊውሉ የሚችሉ የወር አበባና ፈሳሽ መቆጣጠሪያ የንጽህና መጠበቂያዎችን ለሴቶችና ለጃገረዶች የሚያቀርብ ተቋም ነው። ተቋሙ በንጽህና መጠበቂያ ጥቅሎች ጥራት ምክንያት ከተመርታቸው ለሚስተጓጉሉ ልጃገረዶች ጥራቱና ደረጃውን የጠበቀ ንጽህና መጠበቂያ ያቀርባል። የድርጅቱ ዋና ስራ አስፈጻሚ ሚካኤል ማሞ በአዲሱ የትምህርት ዘመን ከትምህርት ቁሳቁሶች ጋር የንጽህና መጠበቂያዎችን ትኩረት ሊሰጣቸው እንደሚገባ አሳስባለች። ኤደን ገረመው ናት ያነጋገረቻት።
የወር አበባ ንጽህና መጠበቂያ ደህንነት በየአመቱ በሚሊዮኖች የሚቆጠሩ ኢትዮጵያውያን ልጃገረዶች ከትምህርት ገበታቸው እንዲስተጓጎሉ ምክንያት ሆኗል። አደይ ፓድስ በዚህ ጭንቅ ውስጥ የተፈጠረ ከልብስ ስፌት የተረፉ ጨርቃ ጨርቆችን በመጠቀም የተጀመረ ሲሆን በድጋሚ ጥቅም ላይ መዋል የሚችሉ የሴቶች ንጽህና መጠበቂያ ማምረት የቻለ ተቋም ነው። የተቋሙ መስራችና ዋና ስራ አስፈጻሚ ሚካኤል ማሞ ስለ አደይ ፓድስ አመሰራረት እንዴት አስረዳለች።
በጣም ተራቸው ከፊልማን ሰራዶች ጋር ሁሉ ካላቸው ጓደኞች ጋር በሻይ ቡና የተመሰረተ በዚህ ሀሳብ የተጀመረ ነው። ከዛ በፊት ጋርመንት ላይ ያለው ወይም ደግሞ የዘርጋጃ ትምህርት ላይ የህፃናት ልብሶችን በማምረት ላይ ነበር የሚገኘው። እኔ ኮንሰንትሬት አድርጌ የህፃናት ልብሶችን፣ ፒጃማዎችን፣ ተልቆችን ማምረት ላይ ነበር እና እነዚህ ልብሶች ኮተን ስለሆኑ ንጹህ ስለሆኑ እዚህ ለንጽህና መጠበቂያ ይሆናሉ በሚል በደመመዝ የተነሳው ና ለማንኛውም ሴት ያለኝ ግንዛቤ ይህ በጣም ውስን ነው። የዛሬ 5 አመት ማለት ነው እጥረት አለ የወር አበባ ንጽህና። አዎ ግን
ሰርክም ምንም ስለዚህ ተገቢ የሆነ መጠበቂያ ሊያጡ አይችልም ነውና የበለጠ ገባ ብዬ ወደ ስራው ገና እንደጀመርኩኝ ምርቱን አይቼ አካባቢን በመቃኘት ሰዓት ነው ምን ያህል ስር የሰደደ የራባ ድህነት እንዳለ በአማካይ ተማሪዎች ከሶስት እስከ አምስት ቀን ትምህርት እንደሚቀሩ በጣም ከፍተኛ መጠነ ማቋረጥ እንድለው ስላለ እንዲሁም ደግሞ እስከና ካች ደግሞ የሚያቋርጡ ልጆች እንዳሉ መጠቀሚያ አያገኙ ወይም አያጡ የሚለው 22 ሚሊዮን ሴቶች የሚያጠቃልለው ዳታ በጣም ስር የሰደደ ችግር መሆኑን አካባቢ ላይ እኔ ለገጠፉ አካባቢ ነው ምርቴ እዛው ጋር ያሉ ትምህርት ቤቶችን በማጥናት ነው መጀመሪያ ያየሁት እና ከኢትዮጵያ በሚባል ሁኔታ ከበጎ ፈቃደኞች ጋር በመቋል ብዙ መረጃዎችን ሰዎችን ሳይ በጣም ጥልቅ የሆነ የወር አበባ ድህነት በሀገራችን በኢትዮጵያ መሆኑን መኖሩን ለመገንዘብ ይችላሉ። ጥሩ የሆነው ሀገራዊ ስምም ስላለው አደይ አበባ ከሚለው ነው የመጣ። ያው ሴቶቻችን አደይ አበባ ናቸው በሚል ነው። ጥሩ ተቀባይነት አግኝተዋል። በመንግስትም መንግስታዊ ባልሆኑ ድርጅቶች ጋርም በአጋርነት አብረን እየሰራን ነው።
አደይ ፓርትስ መልሰው በጥቅም ላይ የሚውሉ ለልጃገረዶችና ሴቶች እንዲሁም ደግሞ አካል ጉዳተኞች ማገልገል የሚችሉ የወር አበባና የፈሳሽ መጠበቂያዎችን የሚያመርት ሲሆን ተቋሙ ሰፊ የሆነ የስራ እድል ለሴቶች መፍጠር መቻሉንም ሚካል ትገልጻለች።
አይ እንግዲህ ያው በሴቶች የታቀደ በሴቶች የሚመራ ነው። ድርጅቶቻችን ላይ ያሉት በሙሉ ሴት ሰራተኞች ናቸው። ከ80 በላይ ሴቶች የስራ እድል ፈጥሯል በቋሚነት ነው። ኮንትራክት እዚህ ወደ ንጽህና መጠበቂያው ፋሳቸውን በኋላ በደንብ ከሰራን በኋላ ብዙ ተከታታይ የሆኑ የምርት ማሻሻያዎችን ማድረግ ነው የጀመረው። የበለጠ እንድናደርገው ይሻላል። የአካባቢ አየር ንብረት ደግሞ ለቀዝቃዛ ቦታ ምን አይነት ግባትና ጨርቅ መጠቀም አለብን፣ ለሞቃታማ ቦታ እያለ በተለይ ፊስቱላ ላይ የሚሰሩ ሴቶች፣ ነርሶች፣ የስራ ተቋም ተማሪዎች ጋር ተደጋጋሚ አንዳንድ ፕሮጀክቶች እንሰራ ነበር እና በዚህ ነው ልናየው የቻልነው። እንደ አንድ የምርት አይነት ማካተት አለብን ብለን ሌላው ሀገር ላይ የወር አበባ ፓንቶች ይዙታል። ኢንኮንቲነንስ ፓድ ወይ ደግሞ የፈሳሽ መቆጣጠሪያ የውስጥ ሱሪዎች ብለው ይጠሩታል። ፊስቱላ አንደርዌር ወይ ደግሞ የፊስቱላ የውስጥ ሱሪ ብለውም ይጠሩታል። እና ይህን በዚህ ሁኔታ ላይ ብዙዎቹ የሚቸገሩበት ሆኖ አየነው። አንድ ሶሻል ሚዲያ ላይ ምርቱን ካየን በኋላ ብዙዎች አስተያየታቸውንም ጽፈውልን ምርቱን በሰፊው መዳረስ እንዳለበት ነገሩ ተከታታይ በማስተካከል ለውጦች በማምጣት ላይ የያዘ ነው። ምርቶች ላይ በተመለሳ እኛ ስር ወርደን መስራቱን ነው የመረጠ ነው። ችግሩን ከሰፍለሆነ የሀገሩ ሰርግሉ በሀገሩ በሬ እንደሚሉት ከገርል ስካውቶች ጋር ምና የሴቶች ክበብ አባላት ጋር በየትምህርት ቤቶቹ በመሄድ ግንዛቤ በማስጨበጥ እንዲሁም ደግሞ በስራ አካባቢ ላይ ያሉ ሴቶች በመድረስ ነው። በዚህ አይነት እንቅስቃሴ ያለው እዚህ የአራት አመት ጉዞ ይህን ይመስላል።
ሚካኤል በኢትዮጵያ የሴቶች ንጽህና መጠበቂያ ደህንነትን ለማሸነፍ እንዳይቻል እክል ከፈጠሩ ነገሮች አንዱ የቀረጥ ጉዳይ መሆኑን በመግለጽ በህብረት በመሰረቱት ማህበር አማካኝነት ያለውን ችግር ለመቅረፍ እየሰሩ መሆኑንም ታስረዳለች።
መንግስት አንድ ጊዜ ተጠቅሞ የሚጣዘ የንጽህና መጠበቂያዎች ከ30 ወደ 10% አድርጓል። እዛም በጣም ብዙ እንቅስቃሴዎች እንደዚህ ኢትዮጵያን የሚያገባኛል እንጂች እንቅስቃሴዎች መርተው ጥሩ ለውጥ አምጥቷል። አሁን ከ30 ወደ 10% ዝቅ ብለዋል። ግባቶችን ደግሞ እዛው ለሚያመርቱ ጥሬ እቃውን በነጻ እንዲያስገባው አድርጓል። ግን መልሶ መጠቀም የምንችላቸው የንጽህና መጠበቂያዎች የወጣላቸው ተመለስ አሰራርም የለም እና ይህም መንግስትን በብዙ ሞግተናል። ሰብአዊ መብቷን አትቀጡ፣ መቼ ነው ቀኑ ወሰን ብሎ አገኝ ከመለ የተባሉ እንቅስቃሴዎችን አድርገናል። አሁን ደግሞ አብረን የምክክር መድረኮች እያደረግን ነው። እነዚህ መልሰን መጠቀም የምንችል የንጽህና መጠበቂያዎችን እንዴት አድርገን ቀረጡ ከቀረጥ ነጻ አድርገን በተመጣጣኝ ዋጋ ማድረስ እንችላለን? ሁሉም መጥቶ ቀረጡ ላይ ነው የሚያርፈው። የዜሮ ቀረጥ እንቅስቃሴ አስፈላጊነቱ ምንድን ነው? ተደራሽነቱን በጣም ሰፊ ነው የሚያደርገው። በተመጣጣኝ ዋጋ እንዲቀር ያደርጋል። ብዙ አማራጭ እንዲኖር ያደርጋል። አሁን እንግዲህ ወደ አፍሪካ ማህበር አለን። በውመን ኢኮኖሚክ ኢንፓወርመንት አፍሪካ ስር የተመሰረተ የዚህ መልሶ መጠቀም የጤና አምራቾች። ስለዚህ ምርጫውንም ሰፊ ያደርጋል ብለን እናስባለን። ተደራሽነቱ ለሴቶ ያለው ምሳ እንደገና ዋጋውን እጅግ በተመጣጣኝ ዋጋ የማድረስ ይመታለው ነው። እሱ ላይ ነን ያለነው። በጣም በቅርቡ ከጤና ሚኒስቴር፣ ከሴቶችና ህጻናት፣ ከገቢዎችና ጉምሩክ፣ ከትምህርት ሚኒስቴር ጋር የተያዘ አንድ ኮሚቴ አለ እና እንዲሁም ከኛ ከአምራቾች ጥሩ
ለውጥ ላይ እንደፋለን ብዬ አስባለሁ።
ሚካኤል አዲስ የትምህርት ዘመን ሲጀምር ከመማሪያ ቁሳቁሶች ስርጭት እኩል የንጽህና መጠበቂያዎችም ትኩረት ሊሰጣቸው እንደሚገባ ታሳስባለች።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ አመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ፣ ጽዮን ግርማ ደግሞ በዋና አዘጋጅነት አብራን ነበረች። መልካም ምሽት ይሁንላችሁ።